ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ ጣቢያ በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እና የሴኔጋሉ ፕሬዝዳንት ማኪሳል ጽዋቸውን ያነሱበት የትላንቱን የዓለም ዋንጫ ፍጻሜ የተመለከተ ሙሉ ዘገባ በዕለቱ አብይ ርዕስ ይቀርባል።
To the people of America, to the people of the United States.
ለአሜሪካ ህዝብ፣ ለዩናይትድ ስቴትስ፣ ለአፍሪካ ህዝብና ወደፊት ለሚኖረን አጋርነት ለተገባው ቃል እባካችሁ ጽዋቸውን ወደ ላይ ከፍ አድርጉ።
On behalf of Africa,
ላስተናጋጃችን ፕሬዝዳንት ጆ ባይደንና ቀዳማዊት እመቤት ጂል ባይደን ክብር፣ ለአሜሪካ ህዝብ ክብርና በአሜሪካና አፍሪካውያን መካከል ያለው ትብብር መጠናከር በአፍሪካ ስም ሁላችሁም ጽዋችሁን እንድታነሱ ጠይቃለሁ።
በእለቱ አቢሬስ የሚቀርበውን ነው አድማጮች የተመለከታችሁት። የዩናይትድ ስቴትስና አፍሪካ መሪዎች ጉባኤ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት እንድታድስ እድል የሰጠነው ሲል የውጭ ጉዳይ ሚኒስቴር ገልጧል። የዚህም ዝርዝር ደርሶናል፣ ቆየት ብሎ ይቀርባል። የጉባኤውን የዛሬ ውሎ ከስፍራው የሚገኙ ዘጋቢዎቻችን ጋር በቀጣይ የምናደርጋቸው ምልልሶችም የሰዓቱን የዓለም ዜና ተከትለው ይቀርባሉ። ሰፋ ያለው ዝግጅታችን ይህንኑ ስነ ስርዓት እየተከታተለ ነው። ሐሙስ ታህሳስ 6 2015 ዓ.ም ጤና አስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ቴክኒክ ምህንድስናው ደግሞ ኦድሬስ ሪገስ ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅት ታየ። መልካም ምሽት።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታዬ ነኝ። አጎታቸው ትግራይ ውስጥ በኤርትራ ወታደሮች እንደተገደሉባቸው የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። ኮቪድ-19 ወረርሽኝን በሚመለከት ጄኔቫ ላይ በተካሄደ ጋዜጣዊ ጉባኤ ማብቂያ ላይ የተጠየቁት ዶክተር ቴድሮስ ሲመልሱ ያጎቴን መገደል ሰምቼ ከባድ የሐዘን ስሜት ውስጥ ስለነበርኩ ጋዜጣዊ መግለጫውን ልሰርዘው ተቃርቤ ነበር ማለታቸውን ዘገባው ጠቅሷል።
On Saturday, last Saturday, I was informed that my uncle was murdered by Eritrean army.
ባለፈው ቅዳሜ አጎቴ በኤርትራ ጦር መገደሉ ተነግሮኛል። እናቴን አናግሬ ነበር። ከባድ ሐዘን ተጭኗታል። ከኔ ጋር ተመሳሳይ እድሜ የነበረው የመጨረሻው ታናሽ ወንድማቸው ነበር። ወጣት አጎት ማለት ነው። ስለዚህ ጥሩ ሁኔታ ላይ አልነበርኩም። ስላገኘኋችሁ ግን ደስ ብሎኛል። ለኔ እጅግ በጣም አስቸጋሪ ጊዜ ቢሆንም የሰላም ስምምነቱ እንደሚቀጥልና ይህ እብደት እንደሚያበቃ ተስፋ አደርጋለሁ። በነገራችን ላይ መንደር ውስጥ ገብተው የገደሉት እሱን ብቻ አይደለም። እዚያው መንደር ውስጥ ከ50 በላይ ሰው እንዲሁም በዘፈቀደ ገድለዋል።
የሰላም ስምምነቱ ሰምሮ ይህ እብደት ይቆማል ብዬ ተስፋ አደርጋለሁ። ነገር ግን አሁን ለኔ ከባድ ጊዜ ነው። ካጎቴ ጋር በዚያው ጥቃት ከ50 የሚበልጡ ሌሎች ሰዎች ተገድለዋል ብለዋል ዶክተር ቴድሮስ። ተፈጥሯል ስላሉት አጋጣሚ ዘርዘር አድርገው እንዲያስረዱ የተጠየቁት ዶክተር ቴድሮስ አብረዋቸው እንዳደጉ የጠቆሟቸው አጎታቸው ትግራይ ውስጥ በሚገኝ መንደር በኤርትራ ወታደሮች ተገድለዋል ከማለት ውጪ የበቀል ጥቃት ሊደርስባቸው ይችላል በሚል ስጋት የመንደሩን ስም ለመግለጽ ፈቃደኛ አለመሆናቸውን ሮይተርስ አክሎ አመልክቷል። ባለፈው ዓመትም ትግራይ ውስጥ በአንድ ቤተክርስቲያን ላይ ተፈጽሟል ባሉት የቦምብ ጥቃት አንድ ያጎታቸው ልጅ እንደተገደለ ስፍራውን ሳይጠቅሱ ተናግረዋል። በቅርቡም በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት የተፈረመ ሲሆን ከኢትዮጵያ መንግስት የመከላከያ ኃይል ጎን ሆነው የተዋጉት የኤርትራ ኃይሎችና ያጎራባች አማራ ክልል ታጣቂዎች በስምምነቱ ላይ አለመሳተፋቸውን ዘገባው አስታውሷል። ዶክተር ቴድሮስ ትናንት ረቡዕ ስላሰሙት ክስ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ እንዳልሰጡት የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ፣ የሀገሪቱ የጦር ኃይሎች ቃል አቀባይ ኮሎኔል ጌትነት አዳነና የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩምን አስተያየት ጠይቆ አለማግኘቱንም ሮይተርስ አክሎ ገልጿል። በሁለት ተናንሽ ጀልባዎች ባህር አቋርጠው ከፈረንሳይ ወደ እንግሊዝ ሊገቡ ከነበሩ ፍልሰተኞች መካከል ትናንት ረቡዕ አራቱ መሞታቸው ተነግሯል። ከዚህ በፊትም በደረሰ ተመሳሳይ አደጋ ሰዎች የሞቱ ቢሆንም ከፈረንሳይ የተነሱ ወደ እንግሊዝ የሚጓዙ ፍልሰተኞች አሁንም የባህር ላይ ጉዟቸውን እንደቀጠሉ ሮይተርስ ዘግቧል። አጥር ያለ ዘገባ አለ፣ ደረጀ ደስታ ያቀርበዋል።
በፈረንሳዩ የባህር ዳርቻ የምትኖር ፋቢዮላ ሪካባስ የተባለች አካባቢው ነዋሪ ትናንት ረቡዕ ታህሳስ 5 2015 በፍልሰተኞች የተሞሉ ጀልባዎች አካባቢውን ለቀው ሲወጡ አይታለች። ሪካባስ ህጻናት ጭምር የተሳፈሩባቸው ትናንሾቹ ጀልባዎች ከጧቱ 2 ሰዓት አካባቢውን ለቀው ሲወጡ ብታይም በሰላም ስለመድረሳቸው ግን እርግጠኛ አይደለችም።
ዛሬ ጠዋት ከባህሩ ጥቃቅኖቹን ሽሪምፕ አሳዎች ለማጥመድ ወደ ባህሩ ሲሄድ በሚያሳዝን ሁኔታ ህፃናትም ጭምር ያሉበት ፍልሰተኞች የተሞሉ 2 ጀልባዎችን አይቼ ነበር። በእውነቱ እጅግ በጣም ያሳዝናል። በሰላም ይደርሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ከሁሉም በላይ አንጀቴን በጣም የበላኝ የጨቅላዎቹ ህፃናት ነገር ነው። እጅግ በጣም የሚያሰቅቅና በየቀኑ የሚደረግ ነገር ነው ይሄ። በእውነት እጅግ በጣም ያሳዝናል።
ትናንት ረቡዕ ጧት በረዶ በሆነው የእንግሊዙ የባህር መተላለፊያ ከፈረንሳይ የባህር ዳርቻ የተነሱ ፍልሰተኞችን ጭና ስትጓዝ የነበረች ጀልባ የመስጠሟ ዜና ከተነገረ በኋላ ነበር ሪካባስ ይህን የተናገረችው። በአደጋው 4 ሰዎች መሞታቸውን የብሪታንያ መንግስት አስታውቋል። የነፍስ አድን ጀልባዎች፣ ሄሊኮፕተሮችና ህይወት አድን ቡድኖች ከፈረንሳይና ብሪታንያ የባህር ኃይል ጋር በመሆን ለአደጋው ምላሽ ለመስጠት እየሰሩ መሆኑ ተነግሯል። አደጋው የደረሰው ፍልሰተኞችን ወደ እንግሊዝ አስርገው ለማስገባት ሰዎችን በህገ ወጥ የሚያዘዋውሩ የተደራጁ የውንብድና ቡድኖችን ጉዳይ የእንግሊዙ ጠቅላይ ሚኒስትር ሪክሽ ሱናክ መንግስት ቅድሚያ ትኩረት በሰጠበት ጊዜ መሆኑ ተመልክቷል። በጉዳዩ ዙሪያ ምርመራ እየተካሄደ መሆኑን የመንግስት ቃል አቀባይ አስታውቋል። ይሄኛው አደጋ የደረሰው ህዳር 2014 ዓ.ም ከባህሩ ላይ መንሳፈፍ በተሳናት ትንሽ ጀልባ ወደ እንግሊዝ ለመግባት ሲጓዙ ህይወታቸውን ያጡ 27 ሰዎች ትልቁ አደጋ ሆኖ ከተመዘገበበት 1 ዓመት በኋላ ነው። በመላው ብሪታንያ ባለፈው ሳምንት ውስጥ ቅዝቃዜው እጅግ የበረታ ሲሆን በከፊል የአገሪቱ ክፍል በረዶ ጥሏል። ቅዝቃዜው እጅግ የከበደ ቢሆንም ካለፈው ቅዳሜና እሁድ ወዲህ ብቻ እንኳ ከ500 በላይ የሚሆኑ ፍልሰተኞች አደገኛ ጉዟቸውን በእነዚያ ትናንሽ ጀልባዎች አድርገዋል። በጥቃቅኖቹ ጀልባዎች ጉዞውን የሚያቀናጁት ህገወጥ የሰዎች አዘዋዋሪዎች በቅዝቃዜው የደከመውን የባህር ላይ ነፋስና የተረጋጋውን ባህር አጋጣሚ በመጠቀም ብዙ እያተረፉ መሆኑ ተመልክቷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። ዩክሬን በዛሬው ዕለት ሩሲያ በደቡባ ሄርዞን ከተማ ባደረሰችው የመድፍ ድብደባ 2 ሰዎች ገላብናለች ስትል ተናገረች። በሌላ በኩል ሩሲያ የዩክሬን ምስራቃዊ ከተማ ዶኔትስክ ላይ ያስቀመጠቻቸው ባለስልጣናቷ የዩክሬን ኃይሎች ጥቃት እንዳደረሱ ተናግረዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ በሰብአዊ መብቶች ምክር ቤቱ ጉባኤ ላይ ባሰሙት ንግግር ሩሲያ ዩክሬን ላይ የከፈተችውን ጦርነት ከባድ የዓለም አቀፍ የሰብአዊ መብት ሕግጋት ጥሰት እየፈጸመች ቀጥላበታለች ሲሉ አሳስበዋል። ባለፈው ሳምንት ዩክሬንን የጎበኙት የሰብአዊ መብት ኮሚሽነሩ 15 ሚሊዮን ዩክሬናውያን ሰብአዊ እርዳታ እንደሚያስፈልጋቸው አመልክተዋል። አያይዘውም ሩሲያ የአየር ድብደባውን የምትቀጥል ከሆነ ሰብአዊ ችግሩ እንደሚባባስና የተፈናቃዮችም ቁጥር እንደሚያሻቅብ ገልጸዋል። ወደ ኮቪድ-19 ዜና ስናልፍ ቻይና የኮቪድ-19 ወረርሽኙ በፍጥነት እያሻቀበ መሆኑ ባመጣባት ስጋት የተነሳ ለቫይረሱ በይበልጥ ተጋላጭ የሆኑ ዜጎቿን ለመክተብ እየተሯሯጠች ነው። ቻይና ላለፉት 3 ዓመታት ወረርሽኙን ገጥቶላት የነበረው ዜሮ ኮቪድ ፖሊሲን ማርገቧን ተከትሎ በበሽታው የሚሞተው ሰው ቁጥር እንደሚያሻቅብ ተንታኞች እየተነበዩ ነው። የዓለም የጤና ድርጅትም የኮቪድ-19 መከላከያ ክትባት ለ1.4 ቢሊዮኑ ሕዝቧ በበቂ ሁኔታ እንዳልተዳረሰ በመግለጽ ስጋቱን አሰምቷል። ዩናይትድ ስቴትስ በበኩሏ ቻይናን እየተባባሰ ያለውን ወረርሽኝ እንድትቆጣጠር ለመርዳት ዝግጁነቷን ገልጻለች። በሌላ ኮቪድ-19 ነክ ዜና የዩናይትድ ስቴትስ ዋይት ሃውስ ቤተ መንግስት የክረምቱ ወራት የኮቪድ-19 ዝግጁነት የሚል ስያሜ የሰጠውን እቅድ ዛሬ ሐሙስ ይፋ አድርጓል። በመላ ሀገሪቱ በቤት የሚደረግ የኮሮና ቫይረስ መመርመሪያና ክትባት በነጻ ዝግጁ ተደርጓል ብሏል። ዋይት ሃውስ ባወጣው መግለጫ ኮቪድ-19 ካሁን በፊት እንደነበረው ሁኔታዎችን የሚያቃውስ ደረጃ ላይ ባይሆንም ቫይረሱ ባህሪውን እየቀያየረ አሁንም ቀጥሏል ብሏል። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል CDC ባወጣቸው የኋለኞቹ መረጃዎች መሰረት በቅርብ ቀናት በቫይረሱ የሚያዘው ታሞ ሆስፒታል የሚገባውና ለህልፈት የሚዳረገው ሰው ቁጥር ጨምሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓት ያለም ዜናዎች አመሰግናለሁ። ክብራትና ክብራና ድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ታህሳስ 6 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ስታይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ምስልና ድምጽ አቀናባሪው ጆጊል ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናልፈው። ፕሬዚዳንት ጆ ባይደን በዩናይትድ ስቴትስ እና አፍሪካ መሪዎች ጉባኤ ላይ ለመካፈል ዋሽንግተን ዲሲ የሚገኙ የአፍሪካ መሪዎችን ትናንት ማታ የራት ግብዣ አድርገውላቸዋል። ከተመረጡ ጥቂት የአፍሪካ መሪዎች ጋር በተናጥል በሚያደርጉት ስብሰባ ላይ የተጋበዙ የአፍሪካ አገራት ዝርዝርንም ይፋ ያደረጉ ሲሆን ጉባኤው ከሚካሄድበት የዋሽንግተኑ የስብሰባ ማዕከል የምትገኘው ስመኝሽ የቆየ አጃንስ ፍራንስ ፕሬስ ዘገባ አካታ ተከታዩን እንዲያቀናብራለች።
ፕሬዚዳንት ጆ ባይደን ትላንት በዋሽንግተን ለተሰበሰቡ በደርዘን የሚቆጠሩ የአፍሪካ መሪዎች በዋይት ሃውስ ባደረጉት የራት ግብዣ ላይ ዩናይትድ ስቴትስ ለአፍሪካ መጪ ዘመን በሙሉ አቅሟ ትሰራለች ሲሉ ተናግረዋል። በጤና፣ በመሰረተ ልማት፣ በቢዝነስ እና በቴክኖሎጂ እያደገች ያለችውን አህጉር ለማገዝ አሜሪካ በቢሊየን የሚቆጠር የመንግስት ገንዘብና የግል መዋለ ንዋይ መመደቧንም አብራርተዋል። ፕሬዚዳንቱ አፍሪካንና አሜሪካን ለዘላለም የሚያስተሳስራቸውን ግንኙነት አስመልክቶ ሲናገሩም ይህን ብለዋል።
Our people lie at the heart of the deep and profound connection that forever binds Africa and the United States.
ህዝባችን የሚኖረው አሜሪካና አፍሪካን ለዘላለም በሚያስተሳስረው ረቂቅና ጥልቅ ትስስር መሃል ነው። በሰንሰለት ታስረው በባህር ዳርቻዎቻችን በኩል እንዲገቡ የተደረጉትና ለማይታሰብ ጭካኔ የተዳረጉትን ወንዶችና ሴቶች እናስታውሳለን። የሀገሬ የመጀመሪያው ኃጢአት ያዝመን ነበር። ይቺን ሀገር በመገንባትና ከፍ እንድትል በማድረግ በኃላፊነት በመምራት አዳዲስ መንገዶችን የፈነጠቁና በአሜሪካ ውስጥ ላሉ ሁሉም ሰው የተሻለ የወደፊት ህይወት የፈጠሩ የነሱን ትውልዶች እናከብራለን።
አፍሪካውያን አሜሪካንን እንደ ሀገር ዛሬ ያለችበት ደረጃ ለማድረስ የከፈሉትን መስዋዕትነት ከማንሳት ባሻገር ዛሬ በአሜሪካ የሚኖረው የአፍሪካ ማህበረሰብም እንዲሁ ለአሜሪካ እድገት ያለውን አስተዋጽኦ ባይደን አንስተዋል። በመጀመሪያው ጥቁር የአሜሪካ ፕሬዝዳንት ባራክ ኦባማ ስር ማገልገላቸውንም አጽንኦት ሰጥተው አስታውሰዋል።
We celebrate an African diaspora community in the United States. Millions strong, pulling America.
ዛሬ በአሜሪካ የሚኖረውን የአፍሪካ ዳያስፖራ ማህበረሰብም እናከብራለን። በአሜሪካ ያሉ በሚሊዮኖች የሚቆጠሩ ጠንካራ ህዝቦች እንደ አንድ ጥብቅ ቤተሰብ እንኖራለን። እዚህ ላይ የቀድሞ አለቃዬ የነበሩትና ከሳቸው ጎን ሆኜ ለስምንት ዓመታት በማገልገሌ ክብር የሚሰማኝን ባራክ ኦባማና እሳቸው ፕሬዝዳንት ይያሉ ያስተናግድነውን የመጀመሪያውን የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ማንሳት ተፈልጋለሁ። እንደ መሪ ህዝባችን ያነሳሳናል። በእጃችን ውስጥ ያሉ ድሎችን እንድናይ ይቀሰቅሱናል። አብረን ከሰራን ብዙ የሚቻሉ ነገሮች አሉ። መስማት የሚከብዱንን እውነቶች ይነግሩናል። ይህችን አገር የመሰረቷት ያስቀመጡልንን እሴቶች ጠብቀን እንድንኖር እና ለተሰጠን የተቀደሰ አደራ ኃላፊነታችንን በብቃት እንድንወጣ ይፈትኑናል።
ባይደን አክለው አብሮ መስራት በተለይ ለመጪው ትውልድ የተሻለ ነገር ለማውረስ ያለውን ጥቅምም አስመረውበታል።
In my years of being engaged in politics and international relations, I've never been more optimistic.
ለአመታት በፖለቲካና ዓለም አቀፍ ግንኙነት ውስጥ እንዳሳለፈ ሰው እንዳሁን ተስፋ ተሰንቶኛ ያውቅም።
ከልቤ ነው የምናገረው። ስለወደፊት የጋራችን የበለጠ ተስፈኛ ሆኛ አላውቅም። ምክንያቱም ደግሞ ህዝባችን በተለይም ደግሞ በየአገራችን ያሉ ወጣቶች ናቸው። በጋራ ጤናማ ደህንነቱ የተጠበቀ የበለጠ እኩል የበለጠ ፍትሃዊ የበለጠ የበለጸገና ለሁሉም ሰው የበለጠ እድል የተሞላበት ዓለም እንዲኖር ማድረግ እንችላለን።
ባይደን በንግግራቸው ማጠቃለያ ላይ በዋይት ሃውስ የተሰበሰቡት መሪዎችና ተጋባዦች ጽዋቸውን እንዲያነሱና ለአዲስ ትብብር መልካም ምኞታቸውን እንዲገልጹ ጠይቀዋል።
To the people of America, to the people of the United States.
ለአሜሪካ ህዝብ ለዩናይትድ ስቴትስ ለአፍሪካ ህዝብና ወደፊት ለሚኖረን አጋርነት ለተገባው ቃል እባካችሁ ጽዋችሁን ወደ ላይ ከፍ አድርጉ።
ከባይደን በተጨማሪ የአፍሪካ ህብረት የወቅቱ ሊቀመንበርና የሴኔጋል ፕሬዝዳንት የሆኑት ማኪ ሳልም እንዲሁ አፍሪካ ከዩናይትድ ስቴትስ ጋር ለሚኖራት ትብብር ተጋባዦች ጽዋቸውን እንዲያነሱ ጠይቀዋል።
On behalf of Africa, I invite all of you to join me for a toast.
ላስተናጋጃችን ፕሬዝዳንት ጆ ባይደንና ቀዳማዊት እመቤት ጂል ባይደን ክብር ለአሜሪካ ህዝብ ክብርና በአሜሪካና አፍሪካውያን መካከል ያለው ትብብር መጠናከር በአፍሪካ ስም ሁላችሁም ጽዋችሁን እንድታነሱ ጠይቃለሁ።
በዋይት ሃውስ ከተካሄደው የራት ግብዣ በተጨማሪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉባኤው ላይ ለተገኙ የአፍሪካ የውጭ ጉዳይ ሚኒስትሮች የራት ግብዣ አድርገዋል። ብሊንከን በግብዣው ላይ ባደረጉት ንግግር አጋርነት የፕሬዝዳንት ባይደን የአፍሪካ ስትራቴጂ እምብርት ነው ያሉ ሲሆን በተለይ በዓለም ላይ የተደቀኑትን የአየር ንብረት ለውጥ፣ ንጹህ ታዳሽ ኃይል፣ የህብረተሰብ ጤና፣ ኢኮኖሚ፣ ሰላምና የጸጥታ ጉዳዮችን የሚመለከቱ ችግሮች ለመፍታት የተሻለውና ውጤታማው መንገድ የንግዱን ህብረተሰብ ጥረት ጨምሮ የተቀናጀ ትብብር መሆኑን ተናግረዋል። ዲሞክራሲያዊ ምርጫዎችን ለማራመድና ወሳኝ የጤናና የኃይል እድገትን ወደፊት ለመግፋት አሜሪካ ታማኝ አጋር መሆኗን አስረግጠው የገለጹ ያሉት ባይደን በሚቀጥሉት 3 አመታት 55 ቢሊዮን ዶላር የሚያወጣ መዋለ ንዋይ በአፍሪካ እንደምታፈስ በሳምንቱ መጀመሪያ ላይ አስታውቀዋል። ከ15 ቢሊዮን ዶላር በላይ ደግሞ በግል ንግድና በመዋለ ንዋይ ብሮች ቃል መገባቱን አስተውሰዋል። ፕሬዝዳንት ባይደን በጉባኤው ለአፍሪካ መሪዎች ባደረጉት ንግግር ዩናይትድ ስቴትስ ከአዲሱ የአፍሪካ ህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር ታሪካዊ የመግባቢያ ሰነድ መፈረሟንና ይህም ከዚህ በፊት ያልታየ ያሉትን ከቀረጥ ነጻ እድሎች እንደሚፈጥር ገልጸዋል። በተጨማሪም ሚሊኒየም ቻሌንጅ ኮርፖሬሽን የተሰኘ የአሜሪካ የውጭ እርዳታ ተቋም ለመጀመሪያ ጊዜ በአፍሪካ መንገዶችን ለመገንባት የትራንስፖርት ወጪን ለመቀነስና በተለይ የባህር በር የሌላቸው ሀገራት በፍጥነት ምርቶችን ለማጓጓዝ የሚያስችላቸው የ500 ሚሊዮን ዶላር ስምምነት ከአፍሪካ መንግስታት ጋር መፈራረሙንም ይፋ አድርገዋል። አሜሪካ ዲሞክራሲን ለማጠናከር ከአፍሪካ ህብረት ጋር እንደምትሰራ የገለጹት ባይደን መዋለ ንዋይ ለማፍሰስ የሚፈልጉ የአሜሪካ የንግድ ተቋማት ወደ አፍሪካ እንዲሄዱ ብሎም የአፍሪካ ኢኮኖሚ ወደፊት እንዲሻገር መልካም አስተዳደር፣ ጤናማ ማህበረሰብና ተመጣጣኝ የኃይል አቅርቦት ወሳኝ መሆናቸውን ተናግረዋል። ለሶስት ቀን በዋሽንግተን ዲሲ እየተካሄደ ባለው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይም ባይደን ከተመረጡ የአፍሪካ ሀገራት መሪዎች ጋር የተናጠል ስብሰባ የሚያደርጉ ሲሆን እነዚህ ሀገራት ጋቦን፣ ናይጄሪያ፣ ላይቤሪያ፣ ሴራሊዮን፣ ማዳጋስካርና ዲሞክራቲክ ሪፐብሊክ ኮንጎ መሆናቸውን ትላንት ይፋ አድርገዋል። ዩናይትድ ስቴትስ ከቅርብ ጊዜ ወዲህ በሃያላን ሀገራት መካከለ ለሚደረገው ፉክክር ቁልፍ የጦር ሜዳ በሆኑት ከሳሃራ በታች በሚገኙ የአፍሪካ ሀገራት መዋለ ንዋይ በማፍሰስ ከቻይና ወደ ኋላ ቀርታለች። በፍጥነት እያደገ በሚሄደው የህዝብ ቁጥሯ፣ ከፍተኛ የተፈጥሮ ሀብቷና በተባበሩት መንግስታት ከፍተኛ ድምጽ ሰጪ ቡድን ያላት አፍሪካ በዓለም ኃይል አሰላለፍ ቁልፍ ሚና አላት። በመሆኑም የባይደን አስተዳደር የውጭ ፖሊሲውን ዋና ትኩረት ኢኮኖሚያዊና ወታደራዊ ባላጋራ አድርጎ በሚመለከታት ቻይና ላይ ባተኮረበት ወቅት አፍሪካ ለዩናይትድ ስቴትስ ትልቅ ስትራቴጂካዊ ጠቀሜታ ያላት አህጉር መሆኗን ትቀጥላለች።
አድማጭ ተመልካቾቻችን አሁን በቀጥታ ወደ ጉባኤው አዳራሽ ነው የምናመራው። እንዳለፉት ሁለት ቀናት ሁሉ ዛሬም የዩናይትድ ስቴትስ ከፍተኛ አመራሮች ከአፍሪካ መሪዎች ጋር የጋራና የተናጠል ስብሰባዎች ቀጥለዋል። ባልደረቦቻችን ሀብታሙ ስዩምና ስምኝሽ የቆየ በጉባኤው እየተካሄደ ካለበት የዋሽንግተኑ የስብሰባ ማዕከል ይገኛሉ። ከሀብታሙ ልጀምር። ሀብታሙ እንደምን ዋልክ?
እንደምንላችሁ አሉላ። እንደምንላችኋል አድማጮቻችን፣ እንዲሁም በኢትዮጵያ ያላችሁ ደግሞ እንደምናምሽታችኋል።
ሀብታሙ፣ የዛሬውን ውሎ የጠቅላላ የጉባኤውን ዋና ዋና ጉዳዮች የጠቅላላ አድርገህ ብታጋራን።
በጣም አመሰግናለሁ አሉላ። እንግዲህ አሉላ፣ የአፍሪካ ህብረት በ2015 ዓመተ ምህረት ይፋ ያደረገው አጀንዳ 2063 የተባለ ሰነድ አለ። ይሄ ሰነድ ዋነኛ እቅዱና ግቡ አፍሪካ በቀጣዮቹ 50 ዓመታት ውስጥ አሁን ካለችበት ማህበራዊና ኢኮኖሚያዊ ሁኔታ በማደግ በከፍተኛ ደረጃ ላይ የምትደርስበትን መንገዶች የሚያመላክትና እነዚህ ነገሮች ደግሞ እውን የሚሆኑበትን መላምቶችን የሚያስቀምጥ ነው። ይሄ እቅድ ይሄ አጀንዳ ይፋ ከሆነ በኋላ ዩናይትድ ስቴትስ እውን ይሁን ዘንድ ልታደርገው የምትችለውን እርዳታና ድጋፍ እንዲሁም ትብብር በሚመለከት ነው የዛሬው ጉባኤና ምክክር የተደረገው። ፕሬዚደንት ጆ ባይደን ናቸው የዛሬውን ጉባኤ የዛሬውን ስብሰባ የከፈቱት። እሳቸው ሀገራቸው ይህ አጀንዳ እውን ይሁን ዘንድ በተለያዩ ዘርፎች ልታደርጋቸው የምትችላቸውን ትብብሮች እንዲሁም ድጋፎች ይፋ አድርገዋል። በመሰረተ ልማት፣ በዲሞክራሲ ግንባታ፣ በጸጥታና ሰላም እንዲሁም በሌሎች ጉዳዮች ሀገራቸው ከአፍሪካ ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት በዛሬው ዕለት ይፋ አድርገዋል አረጋግጠዋል። ለአብነት ያክል በቅርብ ዓመታት ውስጥ አፍሪካ እየገጠሟት ያሉ ያልተጠበቁ ችግሮችን ልትጋፈጥባቸው የምትችለውን የፋይናንስ አቅም ለማጠናከር በማሰብ 55 ቢሊዮን ዶላር በቀጣዮቹ 3 ዓመታት ለአፍሪካ እንዲቀርብ እንደሚደረግ ተናግረዋል። ከዚህ በተጨማሪ ደግሞ በዲሞክራሲ ግንባታ እንዲሁም ደግሞ በሳቸው አነጋገር ከገጠር እስከ ጠፈር ድረስ የሚደርሱ የቴክኖሎጂ ድጋፎችና ትብብሮችን ለማገዝ የሚረቡ እቅዶችና መርሃ ግብሮች እንደሚተገበሩ ይፋ አድርገዋል በዛሬው ቀን ማለት ነው። እንግዲህ ሀገራቸው ከዚህ በተጨማሪ ደግሞ አፍሪካ በዓለም አቀፍ የአመራር ሰጪነትና የአስተዳደር ሁኔታ ውስጥ አበይት ሚና ትወጣ ዘንድ ለመደገፍ በጸጥታው ምክር ቤት ውስጥ ያለን የቋሚ ቦታ ጥያቄን እንደምትደግፍ እንዲሁም ደግሞ የጂ 20 ሀገራት ውስጥ ቋሚ የውክልና ቦታ እንዲኖራት የሚደረገውን ጥረትም ከኋላ ሆነው ደጀን እንደሚሆኑ ይፋ አድርገዋል። ከእሳቸው በኋላ ንግግር ያደረጉት የአፍሪካ ህብረትን በመወከል የወቅቱ ሊቀመንበር የሆኑት የሴኔጋሉ ማኪ ሳል ናቸው። እሳቸው የወቅቱ ሊቀመንበር ማኪ ሳል እንግዲህ የአፍሪካ አህጉር ከዩናይትድ ስቴትስ የሚጠብቁትን 6 አበይት ሁኔታዎችን ይፋ አድርገዋል። የመጀመሪያው የሰላምና ጸጥታ ጉዳይ ነው። የጸረ ሽብር ትግልንም ያካትታል። ይህም በተመለከተ የዩናይትድ ስቴትስን ድጋፍና ትብብር አፍሪካ እንደምትሻ ይፋ አድርገዋል እሳቸው። ከዛ በመቀጠል ደግሞ በፈታኝ የኢኮኖሚ ሁኔታዎች ውስጥ ላሉ ሀገራት የብድር ምህረትን ጨምሮ ሌሎች ድጋፎች ሊደረጉ እንደሚገቡም ይፋ አድርገዋል እሳቸው። የልማትና ኢንቨስትመንት ትብብርን ቁርጠኝነትን በተመለከተም የአፍሪካ አህጉር ከዩናይትድ ስቴትስ የሚጠብቀው ሌላ አብይ ጉዳይ እንደሆነ እሳቸው ተናግረዋል። ከዚህ በተጨማሪ ደግሞ እንደሚታወቀው ከዚህ በፊትም በተባበሩት መንግስታት ጉባኤ ላይ እንደተነገረው አፍሪካ በዓለም አቀፍ የአየር ንብረት ለውጥ ምክንያት ከፍተኛ የሆነ ጉዳት እየደረሰባት ስለሆነ ይህንን ለመመከት የሚያበቃ ድጋፍና ትብብር ከዩናይትድ ስቴትስ እንደሚጠበቅም ተናግረዋል። ሌላው አምስተኛው ጉዳይ ረሃብን ለመዋጋት እንዲሁ የዩናይትድ ስቴትስ የሚናና መዋጮ እንደሚያስፈልግ ጠቅሰዋል። አካታች ዓለም አቀፍ አስተዳደርን በተመለከተ የአፍሪካን ውክልና ጆ ባይደንም እንደተናገሩት እሳቸው እውን ይሆን ዘንድ የዩናይትድ ስቴትስ ድጋፍ እንዲሁም አብሮነት እንደሚያሻ ተናግረዋል። በስተመጨረሻ በአንዳንድ ሀገራት ላይ የተጣሉ ማዕቀቦች እንዲነሳ ማኪ ሳል ጠይቀዋል። አንደኛው ሀገር ዚምባብዌ ናት። ለአመታት የተጣለባት ማዕቀብ ምክንያት የሀገሪቱ ህዝቦች ከፍተኛ ፈተና ውስጥ እንደወደቁ በመጥቀስ ይሄ ነገር እንዲነሳ ጠይቀዋል። እንዲሁም በመጨረሻ ደግሞ ለማንሳት ያክል የአፍሪካን እድገትና የአፍሪካን የገበያ ድርሻ የሚፈትኑ አንዳንድ ህጎችን በመጥቀስ እነሱም ሊሻሻሉና አንዳንድም ሊወገዱ እንደሚገባ ጠቅሰዋል። በአጠቃላይ እንግዲህ በዩናይትድ ስቴትስና አፍሪካ መሪዎች መካከል የነበረው የዛሬ ንግግርና ጉባኤ ዋነኛ ትኩረቱ ይሄ ነበር አሉላ።
ሀብታሙ፣ በርካታ ዝርዝሮች የተካተቱበት ስነ ስርዓት ነው የተከታተልከው። ከገጠር እስከ ጠፈር ምናልባትም ብዙ የሚያወያዩ በተከታታይ ቀናትም የተለያዩ ፕሮግራሞችን እንድንሰራ የሚጋብዙ ይመስለኛል። እንግዲህ ክትትሉም ዘገባችሁም ይቀጥላል። አመሰግናለሁ ሀብታሙ። ከጉባኤው ትይዩ የተደረጉትን ሌሎች ስብሰባዎች በተመለከተ ደግሞ ስመኝሽ የቆየ ቆየት ብላ ታቀርብልናለች። መልካም ቀን ሀብታሙ።
አመሰግናለሁ አሉላ።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ዘገባ ስናልፍ ዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት እንድታድስ እድል የሰጠነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ጠቅላይ ሚኒስትር አብይ ከዩናይትድ ስቴትስ ባለስልጣናት ጋር ባደረጉት ውይይት በኢትዮጵያ የሰላም ስምምነት እንዲደረስ ዩናይትድ ስቴትስ ላደረገችው ድጋፍ ምስጋና ማቅረባቸውን ተናግረዋል። ሁለቱ አካላት የቆየውን የአገሮቻቸውን ግንኙነት ማደስና ማጠናከር በሚችሉበት ጉዳይ ላይ መወያየታቸውን እንዲሁም ጠቅላይ ሚኒስትሩ ከዓለም አቀፍ የገንዘብ ተቋማት ጋር ያደረጉት ውይይትም ውጤታማ ነው ብለዋል። ኬኔዲ አባተ ተከታትሎታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ ታህሳስ 6 በሰጡት መግለጫቸው በዋናነት ከማክሰኞ ጀምሮ በዋሽንግተን ዲሲ በመካሄድ ላይ በሚገኘው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ላይ ትኩረት አድርገዋል። በጉባኤው በመታደም ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ሌሎችም የአገሪቱ ከፍተኛ ባለስልጣናት ጋር መነጋገራቸውን ያስታወሱት አምባሳደር መለስ የውይይታቸውን አንኳር ጉዳይም አብራርተዋል።
ከሁለትዮሽ አንጻር በኢትዮጵያ መንግስትና በህወሓት መካከል የተፈረመው ስምምነት አንደኛው የትኩረት ዘርፍ ነበር። ይሄ ስምምነት እንዲደረስ የአሜሪካ መንግስት ላሳየው አጋርነት፣ ትብብር እና ውሳኔ ክቡር ጠቅላይ ሚኒስትሩ ምስጋና አቅርበዋል። በሁለትዮሽ በኩል በተጨማሪ ኢትዮጵያ የአሜሪካ የረዥም ጊዜ አጋር፣ የረዥም ጊዜ ሸሪክ ሆና እንደቀጠለች እና ይሄ ወዳጅነት የበለጠ ተጠናክሮ በሚቀጥልበት ሁኔታ ላይ ከሁለቱም ባለስልጣኖች ጋር መክረዋል። አሁን ያለው ትውልድ፣ አሁን ያለው አስተዳደር ይህንኑ የበለጠ ማጠናከር እንደሚፈልግ ክቡር ጠቅላይ ሚኒስትሩ ገልጸውላቸዋል። በአሜሪካ መንግስት በኩል ያለው ምላሽም በጣም አዎንታዊ፣ በጎና ለኢትዮጵያ ያላቸውን ትኩረት፣ ከኢትዮጵያ ጋር ያላቸው ወዳጅነት እንዲጠናከር ያላቸውን ፍላጎት ያሳየ ተደርጎ መውሰድ ይቻላል።
ጠቅላይ ሚኒስትሩ ከዓለም ባንክና ከዓለም አቀፉ የገንዘብ ፈንድ IMF ጋርም ስኬታማ ውይይት አድርገዋል ያሉት ቃል አቀባዩ የዋሽንግተኑ ጉባኤ የቆየውን የኢትዮጵያና የዩናይትድ ስቴትስ ግንኙነት ለማደስ እድል የፈጠረ እንደሆነም ተናግረዋል።
ከአሜሪካ ከፍተኛ ባለስልጣናት በተጨማሪ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት ከፍተኛ ኃላፊዎችም ጋር እንደዚሁ ውይይት ተደርጓል። ይሄ ውይይት ኢትዮጵያ አሁን የጀመራቻቸውን ዳግም ግንባታና የመልሶ ማቋቋም በተመለከተ የፋይናንስ ድጋፍ የሚገኝበት ሁኔታዎችን ያስተካከለ ነው። ምናልባት ተሰምታችሁታል፣ የዓለም ባንክ 745 ሚሊዮን የአሜሪካን ዶላር የሚያወጣ የድጋፍ የልማት ድጋፍ ለኢትዮጵያ ለማድረግ ወስኗል። ይህ ትልቅ ስኬት ነው። ብዙ ጠቃሚ ተደርጎ ሊወሰድ የሚችል ይሄ ጉብኝት ኢትዮጵያ የውስጥ ችግሯን ፈታ በዓለም አቀፍ መድረኮች ያላትን ታሪካዊ ኃላፊነት ለመወጣት የጀመረችበት ሚናዋን መጫወት የጀመረችበት ጊዜ ተደርጎ ሊወሰድ የሚችል ነው። ሁለተኛ ኢትዮጵያና አሜሪካ ለረጅም ጊዜ የቆየ ወዳጅነት አላቸው። በፖለቲካው መስክ፣ በኢኮኖሚ መስክ፣ በዲሞክራሲ ግንባታ፣ በሽብርን በመወጣት በኩል ለረጅም ጊዜ ከመቶ ዓመት በላይ የዘለቀ ወዳጅነት ያላቸው አገሮች ናቸው። በተለያየ ወቅት የሚገጥሙ የሀሳብ ልዩነቶች እንኳን ቢሆኑ ለዘመናት የዘለቀውን የኢትዮጵያና አሜሪካ ግንኙነት የሚለውጥ አይደለም። ስለዚህ በዚህ ጉብኝት የቆየ ወዳጅነታችንን የበለጠ ለማደስ የበለጠ ለማጠናከር እድል ሰጥቶ የሄደ መድረክ ነው።
ኢትዮጵያ ወደ አጓ ድል ተጠቃሚነቷ እንድትመለስ በጉባኤው ላይ ጥያቄ መቅረቡንም ነው አምባሳደር መለስ በዛሬው መግለጫቸው ያነሱት። ይሁን እንጂ ውጤቱ ምን እንደሆነ አልጠቀሱም። ኢትዮጵያ በሰሜኑ የአገሪቱ ክፍል ካለው ጦርነት ጋር በተያያዘ በቅርቡ ከአጓ ድል ተጠቃሚነቷ መታገዷ የሚታወቅ ነው። ይህም በፋብሪካዎች ተቀጥረው የሚሰሩ በሺዎች የሚቆጠሩ ወጣቶችንና ሴቶችን የሚጎዳው ሳኔ ነው በሚል የኢትዮጵያ መንግስት ተቃውሞውን በማሰማት ላይ ይገኛል። ዛሬ ይጠናቀቃል ተብሎ የሚጠበቀው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ለዚህና መሰል ጥያቄዎች የሰጠው ምላሽ እስካሁን በግልጽ አልታወቀም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች አሁንም ወደ ዋሽንግተኑ የመሪዎቹ ጉባኤ አዳራሽ ነው የምንመለሰው። ወደ ጉባኤው አዳራሽ ተመልሰናል። እዚያ ከሚገኙ ባልደረቦቻችን ሁለተኛዋ ደግሞ ስመኝሽ የቆየናት። ስመኝሽ እንደምን ዋልሽ?
እንደምን ዋልክ አሉላ? እንደምን አመሻችሁ አድማጮች እንዲሁም ተመልካቾቻችን።
ስመኝሽ ከዋናው ጉባኤ ሶስተኛ ቀን አጀንዳዎች በተጨማሪ ሌሎች ተጨማሪ ስብሰባዎችም በትይዩ እንደሚካሄዱ ይታወቃልና ከዚህስ በኋላ የሚቀረው ምን ይሆን? አሁን እኩለ ቀን ደርሷል በዋሽንግተን ሰዓት።
ልክ ነው አሉላ። እንግዲህ ቀደም ሲል ሀብታሙ እንደገለጸው የዛሬው ዋና የመወያያ አጀንዳ በዲሞክራሲ መልካም አስተዳደርና የሰብአዊ መብት ጉዳዮችን የሚመለከት ነው። እዚህ ጋር መጠቀስ ያለበት ከዚህ ጋር በተያያዘ ምክንያት ብቻ አምስት የአፍሪካ ሀገሮች በዚህ ጉባኤ ላይ አልተጋበዙም። ጊኒ፣ ሱዳን፣ ማሊና ቡርኪና ፋሶ በህገ መንግስታዊ ባልሆነ ወይም ደግሞ በኃይል መንግስት በመገልበጥ ምክንያት ከአፍሪካ ህብረት የታገዱ ሀገራት ናቸው። ኤርትራ ደግሞ በሀገሯ ውስጥ ባለው የዲሞክራሲና መልካም አስተዳደር ምክንያት ከአሜሪካ ጋራ ዲፕሎማሲያዊ ግንኙነት የሌላት በመሆኑ በዚህ ጉባኤ ላይ አልተሳተፈችም። እንዳልከው ከዚህ ዋና አጀንዳ ጎን ለጎን ሌሎች የተናጠል ስብሰባዎችም በዩናይትድ ስቴትስ ከፍተኛ አመራሮች እና በአፍሪካ መሪዎች መካከል መካሄዱን ቀጥሏል። በዛሬው ዕለትም የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዌንዲ ሸርማን ከታንዛኒያ አቻቸው ጋር ባደረጉት ቆይታ በተለይ በመረጃና ኮሙኒኬሽን ቴክኖሎጂ፣ በንግድ፣ በእርሻ በመሳሰሉ ጉዳዮች ላይ ትብብር ማድረግን አንስተው ተወያይተዋል። በተመሳሳይ ከሞሪታንያ ጠቅላይ ሚኒስትር ጋር በነበራቸው ቆይታም በተለይ ደግሞ የባህር ላይ ደህንነትን እንዲሁም ደግሞ ድንበር ተሻጋሪ ወንጀሎችን በመቆጣጠር ዙሪያ ተነጋግረዋል። ሞሪታንያ በዚህ ዙሪያ የምታደርገውን ጥረትም አድንቀዋል። ከአንጎላ ውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ ደግሞ በምስራቅ ዲሞክራቲክ ኮንጎ ሰላም ማምጣት በሚቻልበት መንገድ ላይ ተወያይተዋል። ሌላው በዛሬው ዕለት ዩናይትድ ስቴትስ እና ኬንያ የሲቪል ኒውክሌር ትብብርን የሚመለከት የመግባቢያ ሰነድ ተፈራርመዋል። ይህ የትብብር ሰነድ እንግዲህ በሁለቱ ሀገሮች መካከል የኃይል አቅርቦት ደህንነትን እንዲሁም ደግሞ ዲፕሎማሲያዊና ኢኮኖሚያዊ ግንኙነቶችን ማጠናከር የሚያስችል መሆኑ ነው የተገለጸው። አሉላ እንዳልከው ዛሬ አሁን በዋሽንግተን ዲሲ አቆጣጠር እኩለ ቀን ነው ስብሰባው እስከ ዛሬ ማታ ድረስ የሚቀጥል ነው የሚሆነው። በሚቀረው ጊዜ ደግሞ ፕሬዝዳንት ጆ ባይደን፣ ምክትል ፕሬዝዳንታቸው ካማላ ሃሪስ እንዲሁም የአፍሪካ ህብረት ሊቀመንበርን ጨምሮ ሌሎችም መሪዎች የምግብ ዋስትናን እንዲሁም ሌሎች ዓለም አቀፍ ፈተናዎችን በተመለከተ ንግግር ያደርጋሉ ተብሎ ይጠበቃል። እኛም ወደ ኋላ ላይ የተመለስን መረጃዎችን ማድረሳችንን እንቀጥላለን።
በእርግጥ ተጨማሪ መረጃዎችን ታደርሱናላችሁ። ስመኝሽ ስራ የበዛበት ቀን ነው፣ ብዙ ሩጫ አለ። አመሰግናለሁ ለአሁኑ። እንግዲህ በተከታይ ዘገባዎች እንገናኛለን። መልካም ቀን።
መልካም ቀን ላንተም አሉላ።
ክብራትና ክብራን አድማጭ ተመልካቾቻችን አሁን ደግሞ ከስብሰባው ማዕከል ወደ ስቱዲዮ የሚመለሰን ዘገባ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዋሽንግተን ዲሲ የተካሄደ ባለው የዩናይትድ ስቴትስ የአፍሪካ መሪዎች ጉባኤ ላይ ትላንት ባሰሙት ንግግር በቢሊዮን ዶላር የሚቆጠር ገንዘብ በአፍሪካ ለግልና ለመንግስት ዘርፍ ኢንቨስትመንት እንደሚውል ያስታወቁበትን ይመለከታል። ፕሬዝዳንቱ ለአፍሪካ አገራት መሪዎችና ለአግሪቱ የንግድ ማህበረሰብ ተወካዮች ባደረጉት በዚህ ንግግራቸው ነበር ዩናይትድ ስቴትስ ለምትሰጠው ዳጎስ ያለ የኢንቨስትመንት ወይም መዋለ ንዋይ ድጋፍ በዝርዝር ያቀረቡት። የአሜሪካ ድምጿ የዋይት ሃውስ ዘጋቢ አኒታ ፓውል ከጉባኤው አዳራሽ የላከችውን ዘገባ እንግድ ወልዴ እንዲያዘጋጅቶታል።
ፕሬዝዳንት ጆ ባይደን የአፍሪካን ስኬት በተመለከተ ከመራቸው እንደሚያስቡና አህጉሪቱን ወደ ተሻለ ቦታ ለማድረስ ከበድ ያለ እቅድ እንዳላቸው ተናግረዋል።
Africa's economic transition depends on good government, healthy populations, and reliable and affordable energy.
ለአፍሪካ የኢኮኖሚ ሽግግር መልካም አስተዳደር፣ መልካም ጤናና አስተማማኝና ዋጋው ተመጣጣኝ የሆነ የኃይል አቅርቦት ያስፈልጋል። እነዚህ ነገሮች ኢንቨስት ለማድረግ የሚመጡ ሰዎች እንዲኖሩ የሚሽዋቸው ነገሮች ናቸው። አዳዲስ እድሎችን ይስባሉ፣ አዳዲስ ትብብርንም ይፈጥራሉ። ዩናይትድ ስቴትስ ሁሉን አቀፍ እድገት በአፍሪካ ለማምጣትና በአሜሪካና በአፍሪካ ኩባንያዎች መካከል ዘላቂ የንግድ ግንኙነት እንዲኖር ድጋፍ ለመስጠት ቁርጠኛ ናት።
የዩኤስ አፍሪካ የመሪዎች ጉባኤ ትናንት በሁለተኛ ቀን ውሎው አሜሪካም ሆነ የአፍሪካ ሀገራት መሪዎች አንገብጋቢና አስፈላጊ ብለው በያዙት ጉዳይ ላይ አተኩሯል። ገንዘብ በሚቀጥሉ 3 ዓመታት ለአፍሪካ 55 ቢሊዮን ዶላር እንደሚሰጥ የአሜሪካ ባለስልጣናት አስታውቀዋል። ከዚህ ውስጥ አብዛኛው ለጤናና ከአየር ንብረት ለውጥ ጋር ለተያያዙ ጉዳዮች የሚውል ነው። ባይደን በተጨማሪም ማክሰኞው ዕለት በአሜሪካና የአፍሪካ አህጉራዊ ነጻ የንግድ ቀጠና ከተባለው አዲስ ተቋም ጋር እንዲሁም ከሌሎች ወገኖች ጋር የሁለትዮሽ ስምምነት እንደተደረገ አስታውቀው ነበር። ፕሬዝዳንቱ እንዳሉት ስምምነቶቹ በዓለም ፈጣን እድገት እያስመዘገበች ላለችው አህጉር ተጨማሪ የኢኮኖሚ እድገትን ይፈጥራል። እነዚህ ትብብሮች የሚከናወኑት በበይነ መረብ መሆኑንና ለዚህም 350 ሚሊዮን ዶላር ከአፍሪካ ጋር የሚደረግ ዲጂታል ሽግግር ብለው ለጠሩት ስራ እንዲውል ከአሜሪካ ምክር ቤት ጋር እየተነጋገሩ መሆኑን ፕሬዝዳንቱ ጨምረው አስታውቀዋል።
ይህም የአፍሪካ ዲጂታል አውታር አስተማማኝና ደህንነቱ የተጠበቀ እንዲሆን በአፍሪካና በአሜሪካ ኩባንያዎች መካከል የሳይበር ደህንነት አገልግሎት ማቅረብን ይጨምራል።
በተመድ የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንስፊልድ ለቪኦኤ እንደተናገሩት አሜሪካ የምትሰጠው እርዳታ የአፍሪካ ሀገሮች ሩሲያን ካለማውገዛቸውና ዩክሬንን በመውረሯ ምክንያት ግንኙነት ካለማቋረጣቸው ጋር አይያያዝም።
ሀገሮች ሩሲያን በማውገዝ ድምጽ እንዲሰጡን ብለን እየከፈልናቸው አይደለም። ድምጽ ላለመስጠት የወሰኑትን ሀገሮችንም እያስፈራራን አይደለም። ግን ጥያቄ እያቀረብንላቸው ነው። እሴቶቻቸውን በማንሳት ጥያቄ እያቀረብንላቸው ነው። በትክክለኛው ነገርና በተሳተው መካከል ያለው ተቃርኖን በማመላከት ጥያቄ እያቀረብን ነው።
አዲሱ የሌሶቶ ጠቅላይ ሚኒስትርና በትንሿ ደቡብ አፍሪካዊ ሀገር አንድ ቁጥር ባለጸጋ የሆኑት ሳም ማታካኒ ለቪኦኤ እንደተናገሩት ከአፍሪካ ወደ አሜሪካ አንዳንድ ምርቶች ካለቀረጥ እንዲገቡ የሚፈቅደውና የአፍሪካ እድገት ተጠቃሚነት ወይም አገዋ በመባል የሚታወቀው ድል በአስር ዓመት እንዲራዘም የአፍሪካ መሪዎች ይፈልጋሉ ብለዋል።
We have just negotiated this morning with the senators
ያጓን እድል በአስር ዓመት ለማስረዘም ከህዝብ እንደራሴዎች ጋር በመደራደር ላይ ነን። ምክንያቱም አጋዋ ከሶስት ዓመት በኋላ ይቆማል። ስለዚህ ድርድር በማድረግ ላይ ነን። ምክንያቱም ለኛ እንደ አገር አጋዋ በጣም አስፈላጊ ነው።
በደርዘን ከሚቆጠሩ የአፍሪካ መሪዎች ጋር ተመሳሳይ ጉባኤ ከዚህ በፊት ተደረገው ከስምንት ዓመታት በፊት ነበር። የባይደን አስተዳደር ባለስልጣናት እንደሚሉት እናት አገሪቱን ለመርዳት ያላቸው ቁርጠኝነት እንደምንጊዜውም ዛሬም ጠንካራ ነው።
አመሰግናለሁ እንግዲህ አድማጮች፣ አሁን ወደ አገር ውስጥ ዘገባ ነው የምንመለሰው። ከወር በፊት በጅጅጋ ገራድ ወልወል አውሮፕላን ማረፊያ የሶማሌ ክልል ምክር ቤት አባል ከነበሩት ጃዋሪያ መሐመድ ኢብራሂም ላይ የግድያ ወንጀል የፈጸመው የፌዴራል ፖሊስ አባል ላይ የሞት ፍርድ መወሰኑን የሶማሌ ክልል አስታወቀ ይላል ተከታዩ ዘገባ። የፋፈን ዞን ከፍተኛ ፍርድ ቤት ባስተላለፈው ውሳኔ ደስተኛ መሆናቸውን የሟች የቅርብ ጓደኛ ለአሜሪካ ድምፅ መግለጻቸውን ጨምሮ አዲስ ቸኮል ነው ተከታዩን ያደረሰን።
ጥቅምት 15 ቀን 2015 ዓመተ ምህረት ከቀኑ 8 ሰዓት ከ40 ላይ ቤተሰቦቻቸውን ለመቀበል በጅጅጋ ገራድ ዊድወል አውሮፕላን ማረፊያ ተገኝተው የነበሩት የሶማሌ ክልል ምክር ቤት አባሏ ጆዋሪያ ማህመድ ኢብራሂም ላይ ግድያ በፈጸመው ኤፍሬም ጌትነት በተባለ የፌደራል ፖሊስ አባል ላይ የሞት ፍርድ መወሰኑን የፋፈን ዞን አቃቤ ሕግ አስታውቋል። በፋፈን ዞን አቃቤ ሕግ ጽሕፈት ቤት የክስ መሰራረትና ቅሬታ ሰሚ ስራ ሂደት አስተባባሪ አቶ ማህመድ ደቅን ጠቅሶ የሶማሌ ክልል ብዙሃን መገናኛ ቲቪ እንደዘገበው
የአረባ ግራድ ዊድወል ኢንተርናሽናል አይቦት ሰዓቱ ማርኬት ለወዲ 40 ደቂቃ
ጥቅምት 15 ቀን ከቀኑ 8 ሰዓት ከ40 ደቂቃ ላይ በገራድ ዊድወል አውሮፕላን ማረፊያ የፌደራል ፖሊስ አባል በነበረው ኤፍሬም ጌትነት ግዛው አሰቃቂ የሆነ ወንጀል ተፈጽሟል። ኤፍሬም እድሜው 22 ዓመት ሲሆን በፌደራል ፖሊስ ወንጀል መከላከል የሰለጠነ ነው። በተጠቀሰው ዕለት የታጠቀውን AK-47 ወይም ክላሽ ተጠቅሞ ሟች ጆዋሪያ መሐመድ ኢብራሂም ቤተሰቦቻቸውን ለመቀበል በአየር ማረፊያው በተገኙበት ወቅት በጥይት ግድያ ፈጽሞባቸዋል። ሟች የሶማሌ ክልል ምክር ቤት አባልና የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ነበሩ። ከግድያው በተጨማሪም የጆዋሪያ እህት ወይዘሮ አያን መሐመድ ኢብራሂም ላይም ከባድ የአካል ጉዳት ደርሶባቸዋል። አቶ አብዱረሺድ መሐመድ ዑመርና አቶ ሁብሳ አዲሱ አይናለም የተባሉ ሌሎች መንገደኞችንም በጥይት አቁስሏል። መዝገቡን ለማጠናቀቅ አንድ ወር የሚጠጋ ጊዜ ወስዶብናል። በተጠርጣሪው ላይ ክስ ለመመስረትም የኢትዮጵያ ወንጀለኛ መቅጫ ሕግ አንቀጽ 58539 ንዑስ አንቀጽ 1ና 555 መሰረት በራሱ ተነሳሽነት ያለ ርህራሄ ግድያ መፈጸሙንና በአንቀጽ 539 እንደተመለከተው ደግሞ በፈጸመው ወንጀል ልክ ቅጣት እንዲበየን ፍርድ ቤቱን ጠይቀናል። ጥፋተኛው ወንጀሉን መፈጸሙን ያመነ ሲሆን ፍርድ ቤቱም በአንቀጽ 141 መሰረት ክሱን እንዲከላከል እድል የሰጠው ቢሆንም መከላከል ሳይችል ቀርቷል። በዚህ መሰረት ፍርድ ቤቱ ያቀረበውን የክስ መዝገብ በጥልቀት ከመረመረ በኋላ ወንጀለኛው የፈጸመው ግድያ በሱ ላይ ተፈጻሚ እንዲሆን ፈርዷል።
የፋፈን ዞን ከፍተኛ ፍርድ ቤት ያስተላለፈው ውሳኔ በተመለከተ የሟች ጆዋሪያ የቅርብ ጓደኛ ወይዘሮ ዛህራ አብዲ
መቼም መሞት የሌለባት ልጅ ነች፣ ግን የሞተችው ሰው መገደል ፍርድ የሚፈረድበት ማለትም ያው አትሊስት እንትን ነው። ግን ትልቁ የተሰማኝ እንትን ደስታ ነው። ለምን አንድ ሰው የጥፋቱን ምላሽ ማግኘት አለበት። እሷን ብቻ አይደለም የገደለው፣ ብዙ ችግሮች ነበሩ። እህቷም እግሯ እስከ መቆመጥ ደረጃ ደርሳለች። በዛ ድንጋጤ እናቷ ሞታለች እና ቤተሰቡ ሁሉ ነው በጣም የተረበሸውና ትልቅ እንትን የተባለበት ተሰብሮ አሁን እግሩንም መሄድ የማይችሉም አሉ። ብዙ ሰው ነው በሱ ምክንያት የተጎዳው እና ያው እኔ እንደ ሰው ልታዝን ትችላለህ። ያው ሰው ሲሞት ለእሷም እንደ ሞተች እንዳዘን ነው። ግን እንደ ቅጣት ደግሞ ከሆነ አትሊስት ያደረገው ድርጊት የሚገባው ነው ብዬ ነው የማምነው።
በኢትዮጵያ የሞት ፍርድ ተፈጻሚ የሚሆነው የሀገሪቱ ርዕሰ ብሔር ማለትም ፕሬዚዳንቷ ፈርመው ካጸደቁት ብቻ ነው። የምክር ቤት አባሏ ጆዋሪያ መሐመድ ኢብራሂም በኦክስፋም ኢትዮጵያና ኦክስፋም ኬንያ ይሰሩ ነበር። ቆይቶም በሀገር በቀል መንግስት ያለውን ድርጅት ውስጥ በኃላፊነት ሲሰሩ እንደነበር ያገኘነው መረጃ ያመለክታል። በፖለቲካው መስክም የዶሎ ዞንን በመወከል የክልል ምክር ቤት አባል ሲሆኑ የብልጽግና ፓርቲ ማዕከላዊ ኮሚቴ አባልም ጭምር ነበሩ። የእርሳቸውን ግድያ ተከትሎ በጅጅጋ በልዩ ልዩ አካባቢዎች ነዋሪዎች ፍትህ ለመጠየቅ ወደ መንገድ የወጡ ሲሆን የጸጥታ ኃይሎችም አስለቃሽ ጭስ ከመጠቀም ደርሰው ነበር። በወጣትነት የእድሜ ክልል ውስጥ ይገኙ የነበሩት ጆዋሪያ ምስጉን ስነ ምግባር ያላቸውና ትልቅ ደረጃ ሊደርሱ ይችሉ እንደነበሩ ግድያው በተፈጸመበት ወቅት የአሜሪካ ድምፅ አነጋግሯቸው የነበሩ የጅጅጋ ከተማ ኗሪዎች አስረድተው ነበር። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። አድማጮች ተመልካቾቻችን፣ ወደ ተከታዩ ርዕስ እንሻገር። ደግሞ አፍሪካ ለምን አይታ የማታውቀው ቸነፈር ገጠማት ይላል። አፍሪካ ከዚህ ቀደም አይታ የማታውቀው የምግብ ቀውስ ገጥሟታል። ቀውሱ ግዙፍና ውስብስብ ነው ሲሉ ዲፕሎማቶች በመናገር ላይ ናቸው። ሁኔታው ባለፈው አንድ ዓመት መባባሱንም ይጠቁማሉ። ግጭቶችና የአየር ንብረት ለውጥ ዋናው ምክንያቶች ናቸውም ይላሉ። ከሮይተርስ ያገኘነውን ይህን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ናዲፋ አብዲ ኢሳክ በምግብ እጦት እጅግ የተጎዱትን ሴት ልጆቿን ሶማሊያ መዲና ሞቃዲሾ ወደሚገኝ ሆስፒታል ለማምጣት ተገድዳለች። ናዲፋና ቤተሰቧ ወደ ሞቃዲሾ የመጡት በእግራቸው ነበር። የሚኖሩበትን ከተማ ከመጣው ድርቅና ቸነፈር ለማምለጥ ተስፋ በማድረግ እርሷ እንደምትለው ከልጆቿ ውስጥ ሶስቱ የደም ማነስ ስላለባቸው ደም በአስቸኳይ ሊሰጣቸው ይገባል። በሆስፒታሉ የሚታገለግል ነርስ ናዲፋ በደረሰችበት ቀን 42 የሚሆኑ ህጻናት በረሃብ ተጎድተው እንደገቡ ቀደም ባለው ቀን ደግሞ 57 እንደገቡ ትናገራለች። የተባበሩት መንግስታት ድርጅት እንደሚለው በሶማሊያ ግማሽ ሚሊዮን የሚሆኑ ህጻናት ከቸነፈር ጋር ተፋጠዋል። ይህም ከየትኛውም የዓለም ክፍል ከሚገኝ ሀዝ ትልቁ ነው ተብሏል። ከአምስት አፍሪካውያን አንዱ ማለትም 278 ሚሊዮን የሚሆኑ አፍሪካውያን ካለፈው ዓመት ጀምሮ ረሃብ ገጥሟቸዋል ሲል ተመዳክሎ፣ ዋናው ችግር ግን ገና እየመጣ ነው ሲል አስጠንቅቋል። በምስራቅ አፍሪካ አራት የዝናብ ወቅቶች ደረቅ ሆነው አልፈዋል። በአስርተ ዓመታት ያልታየ ነው ተብሏል። በሌላኛው የአህጉሪቱ ጫፍ ምዕራብ አፍሪካ ታይቶ የማይታወቅ ዝናብ እየጣለ አካባቢው በጎርፍ ተጥለቅልቋል። ከኮቪድ-19 ወረርሽኝ ወዲህ አፍሪካ የገባችበት ከባድ የዕዳ መጠን የህዝቡን ኑሮ እያናጋው ነው። የዋጋ ማሻቀብና በዩክሬን ያለው ጦርነት ሁኔታዎችን አባብሷል። የህፃናት አድን ድርጅት ዩኒሴፍ የቀጠና ኃላፊ የሆኑት ራኒያ አዳጋሽ በሶማሊያና በአካባቢው ስላለው ችግር ይህን ይላሉ።
በአሁኑ ወቅት በሶማሊያም ሆነ በአፍሪካ ቀንድ ያለው ችግር የአየር ንብረት ለውጥ ያስከተለው ቀውስ ነው። ድርቅ ነው። ነገር ግን በዩክሬን ባለው ጦርነት ምክንያት የምግብ፣ የነዳጅም ሆነ የሌሎች ሸቀጦች ዋጋ በጣም በመጨመሩ የሚያስፈልገንን ለማግኘት ተጨማሪ ገንዘብ ያስፈልገናል።
በአህጉሪቱ ግጭቶች በመባባስ ላይ ናቸው። ግጭቶች ሁሌም ሰዎችን ከመኖሪያቸውና ከእርሻቸው በማፈናቀል ረሃብን ያስከትላሉ። በተጨማሪም ግጭቶች እርዳታ እንዳይደርስ ጋሬጣ ይሆናሉ። ተመድ እንደሚለው በአፍሪካ የተፈናቀሉ ሰዎች ቁጥር ከዚህ በፊት ታይቶ በማያውቅ ደረጃ በተገባደደው የፈረንጆች ዓመት 36 ሚሊዮን ደርሷል። ይህ ቁጥር በዓለም ከተፈናቀሉት አጠቃላይ ሰዎች ቁጥር ግማሽ ያሉ መሆኑ ነው።
ወደ የዓለም ዋንጫ ዘገባ ነው የምናመራው። አድማጮች፣ በድራማዊ ክስተቶች የተሞላው የኳታሩ የዓለም ዋንጫ ወደ ፍጻሜው ተቃርቧል። የምትሃተኛው ሜሲ አርጀንቲናና በአስደናቂ ብቃት ላይ የሚገኘው የባምፔ ፈረንሳይ ለፍጻሜው ጨዋታ ደርሰዋል። የዓለም ዋንጫው ከክስተት የነበረችው ልዩ ክስተት የነበረችው ሞሮኮ በግማሽ ፍጻሜው እጇን ሰጥታለች። የፊታችን ቅዳሜ ሞሮኮ ከክሮሺያ ጋር ለደረጃ ሲጫወቱ፣ እሁድ ደግሞ የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚል ታሪክ ለመጋራት ስትጫወት፣ አርጀንቲናም ለሶስተኛ ዋንጫ ትፋለማለች። ኬኔዲ አባተ ነው እንደሚከተለው ያቀናብረው።
ከመጀመሪያው ጀምሮ ያልተጠበቁ ክስተቶችን እያስተናገደ የቀጠለው የካታሩ የ2022 የፊፋ የዓለም ዋንጫ ሊጠናቀቅ 3 ቀናት ብቻ ቀርተውታል። በምድብ ማጣሪያ የመጀመሪያ ጨዋታዋ በሳውዲ አረቢያ ያልተጠበቀ የ2-1 ሽንፈት ያስተናገደችው አርጀንቲና በኮከቧ ሊዮኔል ሜሲ ተአምራዊ ብቃት ለፍጻሜው መድረስ ችላለች። የሳውዲው ሽንፈት ታዲያ የሀፍረት ሳይሆን የብርታት ምንጭ እንደሆናቸው ሜሲ ለፍጻሜ ከደረሱ በኋላ በሰጠው አስተያየት ተናግሯል። ምንም እንኳን በመጀመሪያው ጨዋታ በሳውዲ እንሸነፋለን ብለን ፈጽሞ ባንጠብቅም ለፍጻሜው ለመድረሳችን ግን ቁልፍ ሚና ተጫውቷል። ሜሲ ከማክሰኞ ድል በኋላ የተናገረው ነው። አርጀንቲና የ2018 የዓለም ዋንጫ ፍጻሜ ተፋላሚ የነበረችውን ክሮሺያን 3-0 በማሸነፍ ነው ለፍጻሜው የደረሰችው። ባለፉት ሁለት ዙሮች ከመመራት ተነስታ ጃፓንንና ብራዚልን በፍጹም ቅጣት ምት የረታችው ክሮሺያ ከአርጀንቲና ጋር ግን ይህን ድል መድገም አልተቻላትም። ውጤቱን ለመቀልበስ በሁለተኛው የጨዋታ አጋማሽ ያደረገችው ተደጋጋሚ የማጥቃት ሙከራም ፍሬ ሊያፈራላት አልቻለም። ውጤቱን ተከትሎ የአርጀንቲና ደጋፊዎች የዋና ከተማዋን ቦነስ አይረስ ጎዳናዎችና አደባባዮች አጥለቅልቀው ደስታቸውን ሲገልጹ፣ የሜሲን ስም እያነሱ ሲዘምሩም ውለዋል። ሌላኛውን የፍጻሜ ተፋላሚ ለመለየት ትናንት ረቡዕ የተካሄደው የሞሮኮና የፈረንሳይ ጨዋታ ደግሞ በዓለማችን ታላቅ የእግር ኳስ ውድድር የሞሮኮን ያልተጠበቀ ታሪካዊ ጉዞ የገታ ሆኗል። ፈረንሳይ የአፍሪካንና የአረቡን ዓለም የመጀመሪያ የመጀመሪያዋን የግማሽ ፍጻሜ ተፋላሚ 2-0 አሸንፋለች። ገና በ5ኛው ደቂቃ ቲዮ ሄርናንዴዝ ያስቆጠራት ግብ ሞሮኮዎች ጠንካራውን የተከላካይ መስመራቸውን ጭምር ወደፊት ያንቀሳቀሱ እንዲጫወቱ ያስገደደች ብትሆንም አስደናቂው የማጥቃት ጥረታቸው ግን ውጤታማ አልሆነም። ተቀይሮ የገባው ራንዳል ኮሎሙአኒ በ79ኛው ደቂቃ ያስቆጠራት ግብ ደግሞ የሞሮኮን ተስፋ ያጨለመች ሆናለች። ሁለቱንም የግብ ኳሶች አመቻችቶ ያቀበለው በድንቅ ብቃቱ ላይ የሚገኘው ወጣቱ የፒኤስጂ አጥቂ ካይሊያን መባፔ ነው። የመጨረሻው ፊሽካ ሲነፋ በጨዋታው ብልጫ የነበረው ቡድናቸው ተሸንፏልና በሺዎች የሚቆጠሩ የአልባይት ስታዲየምን በቀይ ቀለም ያጥለቀለቁ የሞሮኮ ደጋፊዎች ሲያነቡ ታይተዋል። ይሁን እንጂ በቡድናቸው እዚህ ድረስ መጓዝ እጅግ ደስተኛ መሆናቸውን ሻምፒዮኖች እንደሆነን እንቆጥራለን ሲሉ የአትላስ አንበሶቹ ደጋፊዎች ተናግረዋል። የሞሮኮ ተጫዋቾች፣ የቡድኑ አባላትና ደጋፊዎች ለአሰልጣኛቸው ዋሊድ ሬጉራጉይ ከጨዋታው በኋላ ረዘም ያለና በአድናቆት የተሞላ ጭብጨባ ቸረውታል። የሞሮኮ ጉዞ መላውን ዓለም ያስደነቀ በተለይም የአፍሪካና የአረብ ዓለም ድጋፍ የተቸረው ነው። ከትናንቱ ውጤት በኋላ በደቡብ ፈረንሳይ ሞምፔሊየ ከተማ በሞሮኮና በፈረንሳይ ደጋፊዎች መካከል በተፈጠረ ግጭት አንድ የ14 ዓመት ታዳጊ ሕይወቱን አጥቷል። ታዳጊው የሞተው በመኪና ተገጭቶ መሆኑን ፖሊስ አስታውቋል። በፈረንሳይና በሞሮኮ ደጋፊዎች መካከል የተፈጠረው አለመግባባት በመሃል ከተማዋ ላይ ለአጭር ጊዜ የቆየ ሲሆን ፖሊስ አስለቃሽ ጭስ በመተኮስ ለማርገብ ሞክሯል። ሞሮኮን ለ40 ዓመታት ያህል በቅኝ ግዛት የገዛችው ፈረንሳይ ወደ 1.5 ሚሊዮን የሚጠጋ የሞሮኮ ማህበረሰብ አላት። ሞሮኮ በካታሩ 2022 የዓለም ዋንጫ የግማሽ ፍጻሜ ላይ ስትደርስ በፊፋ የዓለም ደረጃዎች ሰንጠረዥ መሪነት ላይ የሚገኙትን ቤልጅየምን፣ ስፔንንና ፖርቹጋልን እያስወገደች በመጓዝ ነው። ይህም የአፍሪካ ቡድኖች በራስ መተማመን እንደሌላቸው፣ ረጅም ርቀትን መጓዝ አንችልም ብለው እንደሚያስቡ፣ እንዲሁም ስነ ምግባር እንደሚጎድላቸው ሲቀርብባቸው የነበረውን ትችት የሚሰብር እንደሆነ የስፖርት ተንታኞች ገልጸዋል። ከዚህም ባለፈ በውድድሩ ዝቅተኛ ግምት ለሚሰጣቸው ሀገራት የይቻላል መንፈስን የሚፈጥር እንደሆነ ነው የሚገልጹት። የዓለም ዋንጫን አልማ የተጓዘችው ሞሮኮ የዋንጫው ህልሟ ባይሳካም ቅዳሜ ዕለት ከክሮሺያ ጋር ለደረጃ ትጫወታለች። እሁድ ዕለት ደግሞ ፈረንሳይ ከአርጀንቲና፣ የፒኤስጂዎቹ አጥቂዎች ምባፔ ከሜሲ ለዋንጫው ይፋለማሉ። የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚል ታሪክ ለመጋራት ስትጫወት፣ አርጀንቲናም ለሶስተኛ ዋንጫዋ ትፋለማለች። የሰባት ጊዜ የባለንዶር አሸናፊው ሜሲ ደግሞ በእግር ኳስ ህይወቱ ያላሳካውን ብቸኛውንና ትልቁን ክብር ለማሳካት የእሁዱን ጨዋታ ይጠብቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ልዩ የፕሮግራም ማሳሰቢያ አለን። በአንድ ወቅት በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገሮች አንዱ የተባለለትን የምጣኔ ሀብት
የአሜሪካ ድምፅ የአማርኛ አገልግሎት
መንግስት ባለሙድ
ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ VOA።
ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ተከታዩ ዘገባ እናልፋለን። የትግራዩ ግጭት ወደ ሰላማዊ ሁኔታ ቢመጣም የኦሮሚያው ተባብሷል ይላል አሶሺየትድ ፕሬስ ነው ያጠናቀረው፣ እንደሚከተለው አቀርበዋለሁ።
በአንድ ወቅት በአፍሪካ ፈጣን እድገት እያስመዘገቡ ካሉ አገሮች አንዱ የተባለለትን የምጣኔ ሀብቷን ለማንሰራራትና መንግስት በዓለም አቀፉ ህብረተሰብ የተጣለበትን ማዕቀብ ለማስነሳት ጥረት እያደረገ ባለበት ኢትዮጵያ አንድ አውዳሚ ጦርነት እየከሰመና ሌላው እየከፋ ነው ይላል አሶሺየትድ ፕሬስ ያጠናቀረው ዘገባ። በያዝነው ሳምንት ዋሽንግተን ላይ የተካሄደ ባለው የዩኤስ አፍሪካ የመሪዎች ጉባኤ ላይ በመሳተፍ ላይ የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር መንግስታቸውና በትግራይ ክልል ባለስልጣናት መካከል የተደረሰውን የሰላም ስምምነት ለማስተዋወቅ ጥረት እያደረጉ ባሉበት እንኳን ሳይቀር በኦሮሚያ ክልል የሚታየው ያለመረጋጋት እየተባባሰ ይመስላል ብለዋል። የ120 ሚሊዮን ህዝብ መኖሪያና በህዝቧ ቁጥር በአፍሪካ ሁለተኛ የሆነችው ሀገር በጎሳ ቡድኖችና በታጠቁ አጋሮቻቸው መካከል በተፈጠረው ውጥረት ክፉኛ እየተናጠች ትገኛለች ያለው የአሶሺየትድ ፕሬስ ዘገባ በሀገሪቱ በቁጥራቸው ትልልቆቹ የኦሮሞና የአማራ ብሔረሰቦች በግድያዎቹ አንዱ ሌላውን ተጠያቂ እያደረጉ መሆናቸውንም ይዘረዝራል። የቴሌኮሙኒኬሽን አገልግሎት ብዙ ጊዜ በሚቋረጥበትና ነዋሪዎች ብንናገር ይደርስብናል የሚሉትን በመስጋት ከመናገር በሚቆጠቡበት በክልሉ በሚፈጸሙ ጥቃቶች የሞቱት ሰዎች ቁጥር በውል ያለመታወቁን የጠቀሰው ዘገባ አያይዞም ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ በክልሉ የሚኖሩ ሰዎች ባለፉት ሳምንታት የተፈጸመውን አስተቃቂ ጥቃት አስመልክቶ አስተያየታቸውን ያደረሱት መሆኑን አመልክቷል። በኦሮሚያ የኪራሙ ወረዳ ነዋሪ ሆኑ አንድማኝ ከህዳር 15 አንስቶ ከተገደሉት 34 ሰዎች መካከል አባታቸውና ያጎታቸው ልጅ እንደሚገኙበት ተናግረው በኦሮሚያ ክልል መንግስት ስር ያሉ ወታደሮች እንደሚገኙበት የደንብ ልብሳቸውን አይቻለው ሲሉ መክሰሳቸውንም ዘግቧል። ይህ ሁሉ የተጀመረው በአንድ ያካባቢ ሚሊሻና በአንድ የኦሮሚያ ክልል ልዩ ኃይል አባል መካከል በተፈጠረ ግጭት ነው ያሉት አስተያየት ሰጪ ልዩ ኃይሉ የአማራ ማህበረሰብ አባል የሆነውን ሚሊሻ ከገደለ በኋላ ለአንድ ሳምንት የቀጠለ ግድያ ተፈጽሟል ማለታቸውን ከዚያም በመቶዎች የሚቆጠሩ ሰዎች አካባቢውን ትተው መሰደዳቸውን አመልክተዋል። የኪራሙ ከተማ ነዋሪ ሆኑ የኦሮሞ ተወላጅ በበኩላቸው ፋኖ ተብሎ የሚጠራው የአማራ ታጣቂ ቡድን በሰላማዊ ሰዎች ላይ ጥቃትና ግድያ ፈጽሟል ሲሉ ይከሳሉ። ከ12 በላይ አስከሬኖች ማየታቸውንና አራቱን መቅብራቸውንም ይናገራሉ። ይህ የሚሊሻ ቡድን ህዝባችንን እየገደለ መንደሮችን እያቃጠለና ያለንን ሁሉ እየዘረፈ ነው ሲሉ ድጋሳ ፈይሳ የተባሉ ሰው እንደነገሩት የዘገበው አሶሺየትድ ፕሬስ የመንግስት ሰራተኛ፣ ፖሊስ ወይም መምህራን ሊሆኑ ይችላሉ ባገኙት ሰው ላይ ይተኩሳሉ ማለታቸውንም አክሏል። የኦሮሞና የአማራ ብሔረሰብ አባላት ለአመታት አብረው መኖራቸውን ነገር ግን ከዚህ ቀደም ይህን መሰል ግጭት አይተው እንደማያውቁ መናገራቸውን ጠቅሷል። ባለፉት ጥቂት ሳምንታት በኦሮሚያ ክልል የተከሰተውን አስከፊ ውከት አስመልክቶ የተናገሩት የጊዳ አያና ወረዳ ምክትል አስተዳዳሪም የአማራ ፋኖ ተዋጊዎችን ተጠያቂ ማድረጋቸውን አሶሺየትድ ፕሬስ ዘግቧል። በአካባቢያችን ያሉ ዜጎች እየተገደሉ እየተፈናቀሉና እየተዘረፉ ነው። ይህ ቡድን በጣም የታጠቀ በመሆኑም መከላከያ ከሌላቸው አርሶ አደሮች አቅም ጋር አይመጣጠንም ያሉት ጌታሁን ቶሌራ ወረዳቸው በአሁኑ ወቅት በአቅራቢያው ከሚገኙ ሌሎች ወረዳዎች የተሰደዱ ቁጥራቸው 31,000 የሚደርስ ሰዎችን ማስጠለሉንና አሁንም ከቤት ወደ ቤት እየተዘዋወሩ አስከሬን በማንሳት ላይ መሆናቸውን ይናገራሉ። የፌዴራል መንግስት ባለስልጣናት በኦሮሚያ ስለተፈጸሙ ግድያዎች አስተያየት ለመስጠት ፈቃደኛ ሳይሆኑ መቅረታቸውንና እስካሁንም በግልጽ ያለመናገራቸውን ዘገባው ጠቅሷል። አያይዞም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሲናገሩ አንዳንድ ጽንፈኛ አመለካከት ያላቸው ጠላቶቻችን ያሏቸው አገሪቱን ለማተራመስ እየጣሩ ናቸው ማለታቸውን ጠቅሶ ጉዳዩን አስመልክቶ ግን ዝርዝር መግለጫ አልሰጡም ብለዋል። የዓለም አቀፍ ቀውሶች ተከታታይ ድርጅት Crisis Group ተንታኝ ዊሊያም ዴቪድሰን በበኩላቸው የኢትዮጵያ መንግስት የጸጥታ ኃይሎች የኦሮሞ ታጣቂዎችና የአማራ ሚሊሻዎች ኦሮሚያ ውስጥ እየተፋለሙ ነው ማለታቸውን ዘግቧል። ግድያዎቹን በመቃወም ከጥቂት ቀናት በፊት በአንዳንድ አካባቢዎች ሰልፎች ሲካሄዱ የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ሳምንት ባወጣው መግለጫ ኦሮሚያ ክልል ውስጥ በሚገኙ 10 ዞኖች ውስጥ በመቶዎች የሚቆጠሩ ሰዎች በአስተቃቂ ሁኔታ መገደላቸውንና በተደጋጋሚም ግድያዎች በተፈጸሙባቸው በእነኚህ አካባቢዎች የመንግስት ኃይሎችና እንዲሁም የኦሮሞና የአማራ ታጣቂዎች መኖራቸውን ማረጋገጡን ዘግቧል። ይህ በእንዲህ እንዳለ ተቃዋሚ ፓርቲዎች የኢትዮጵያ ሕዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ፓርቲና እናት ፓርቲ ለተጎዱት ማህበረሰቦች የተሻለ ጥበቃ እንዲደረግ የጠየቁ ሲሆን አንድ የተቃዋሚው የአማራ ብሔራዊ ንቅናቄ አብን ከፍተኛ ባለስልጣን በበኩላቸው የፌዴራል መንግስት ጣልቃ እንዲገባ መጠየቃቸውን ዘግቧል። የኦሮሞ ፌዴራሊስት ኮንግረሱ ጃዋር መሐመድም በዚህ ወር መጀመሪያ ላይ በሰጠው አስተያየት በኦሮሚያ ኪራሙ፣ ሆሮ ጉድሩ፣ ኪዩና ዋራ ጃርሶ በተባሉ አካባቢዎች 350 ሰዎች መገደላቸውንና 48 ሰዓታት ውስጥ ከ400,000 በላይ ሰዎች መፈናቀላቸውን መናገሩንም ዘግቧል። አሶሺየትድ ፕሬስ ዘግቧል። መንግስት ምንም እንዳልተፈጠረ ማስመሰሉን ማቆም አለበት ሲል በፌስቡክ ገጹ ያሰፈረው ጃዋር ጦርነቱ ሰላማዊ ዜጎችን የጨመረ የወል ግጭት እየሆነ ነው፣ በፍጥነት ካልተያዘም ወደ ሁለቱ ክልሎች ሌሎች አካባቢዎችም ሊዛመት ይችላል ማለቱን የአሶሺየትድ ፕሬስ ዘገባ ጠቅሷል።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማረ ከዋና አዘጋጇ ጽዮን ግርማና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያሁኑን በዚሁ አበቃን። ሰላም፣ ደህና እደሩ። Thank you.